ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 15 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን የማይፈርስ ምሽግ የማይወድቅ ጨቋኝ አገዛዝ የለም በሚል ርዕስ ሐተታ አለን። በማስከተልም የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ በሚል ርዕስ በሶስት ክፍል የቀረበውን ጽሑፍ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አድማጮቻችን በቅድሚያ ለእስልምና ሃይማኖት ተከታይ ወገኖቻችን ኢትዮጵያውያን እንኳን ለኢአል አድሃ በዓል በሰላም አደረሳችሁ እንላለን። በኦሮሚያ አካባቢ በተለያዩ ቦታዎች ወንጀል ፈጽመዋል የተባሉ 171 ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን የአካባቢው የኮሙኒኬሽን ጽህፈት ቤት ገለጸ። ከጥቂት ቀናት በፊት በሻሸመኔ በአንድ ወጣት ላይ ከተፈጸመ ግድያ ጋር ተያይዞ 7 ሰዎች በቁጥጥር ስር ሲውሉ፣ በአዳማ ናዝሬት ብሔርን መሰረት አድርጎ ከተከሰተ ግጭት ጋር በተያያዘ 8 ሰዎች በቁጥጥር ስር የተደረጉ መሆናቸው ተገልጿል። ተቋሙ በተጨማሪ እንደገለጸው በሱሉልታ የመኖሪያ ጣሪያ ሲነቅሉ የተያዙ መኖራቸውን ገልጾ በቡራዩ አንድ ግለሰብ የቄሮ መታወቂያ በሚል ለግለሰቦች ሲያሰራጭ መያዙንና እንዲሁም በጅማና ሰበታ የተለያዩ ሰዎች ወንጀል ሲፈጽሙ መያዛቸውን ዘርዝሯል። ከሐምሌ 28 በኋላ ከተለያዩ የኢትዮጵያ ሶማሌ ከተሞች የተፈናቀሉና በልዩ ልዩ ቦታዎች የሰፈሩ ዜጎች ቁጥር 141,410 የደረሰ መሆኑን የተባበሩት መንግስታትና የኢትዮጵያ የእርዳታ ማስተባበሪያ ቢሮዎች ገልጸዋል። በጅጅጋ 34,500 ተፈናቃዮች በመጠለያ ስፍራዎች ያሉ ሲሆን የተቀሩት ከአካባቢው ተፈናቅለው ወደ ሌሎች የአገሪቱ ክፍሎች በመሄድ በጊዜያዊ መጠለያ ውስጥ የሰፈሩ ናቸው። የባቢሌ ከተማ 55,000 ተፈናቃዮችን ስታስተናግድ፣ በጭናክሰን 23,000 በጉርሱም 24,000 በሐረር 200 እንዲሁም በመቀሌ 2,000 በመጠለያ ጣቢያዎች ሰፍረዋል ተብሏል። ተፈናቃዮቹ ከፍተኛ የምግብና የቁሳቁስ እርዳታ እንደሚያስፈልጋቸው ተነግሯል። የአባይ ግድብ በታቀደለት ጊዜ እንደማይጠናቀቅ ምንጮች ገለጹ። ቀደም ሲል የመጀመሪያ ኮንትራክት ሲፈረም በ2006 ዓ.ም ሁለት ጄኔሬተሮች፣ በ2010 ደግሞ ሌሎች ሁለት ጄኔሬተሮች ሥራ ይጀምራሉ ተብሎ ታቅዶ የነበረ ቢሆንም እስካሁን አንዳቸውም ሥራ አለመጀመራቸው የግንባታው ጊዜ በጣም መዘግየቱን የሚያሳይ ነው ማለት ጉዳዩን የሚያውቁ ምንጮች ለዜና ተቋማት ገልጸዋል። በአሁን ወቅት የሲቪል መሐንዲሱ ሥራ በተወሰነ ደረጃ ቢካሄድም የኤሌክትሪክ እና ሜካኒካል ግንባታው ግን በጣም የተጓተተ በመሆኑ ፕሮጀክቱ ለመለት እቅድ መሰረት ሊጠናቀቅ አልቻለም ተብሏል። የኤሌክትሪክ ሜካኒክን ስራ የተረከበው ሜቴክ የተባለው የወያኔ ድርጅት ሌሎች ፕሮጀክቶችን በማጓተትና ከፍተኛ ገንዘብ በመዝረፍ የሚታወቅ ሲሆን ለአባይ ግድብ ፕሮጀክት ገንዘብ በቅድሚያ ወስዶ ፕሮጀክቱን ማጓተቱ ተነግሯል። የሲቪሉ ስራ በመጓተቱ ምክንያት የሳሊኒ ኩባንያ 350 ሚሊዮን ዩሮ ካሳ የጠየቀ መሆኑ ታውቋል። ሰኞ በተከፈተ የትምህርት ማሻሻያ ፎረም ላይ ለሚቀጥሉት 12 ዓመታት ሊተገበር የሚችል የተሻለ የትምህርት ስርዓት በሐሳብ መልክ ቀርቧል። ይህ አዲስ ሐሳብ ባለፉት 20 ዓመታት በስራ ላይ ውሎ የነበረውን ስርዓተ ትምህርት ለመቀየር ያሰበ ሲሆን በአብዛኛው ከቬትናምና ከሌሎች የደቡብ ምስራቅ አገሮች ተመክሮ የተወሰደ ይመስላል። በአዲሱ ስርዓተ ትምህርት ውስጥ ተማሪዎች ከአንደኛ ክፍል ጀምሮ በአፍ መፍቻ ቋንቋቸው መማር የሚጀምሩ ሲሆን እንዲሁም አማርኛንና እንግሊዝኛን ከአንደኛ ክፍል ጀምሮ ይማራሉ ይላል። ከአፍ መፍቻ ቋንቋቸው በተጨማሪ በቤተሰብ ፍላጎት አንድ ሌላ ተጨማሪ የአገር ውስጥ ቋንቋ እንዲማሩ ይደረጋል። አከራከፈ አጠቃላይ ፈተና በ6ኛና በ8ኛ እንዲሁም በ12ኛ ክፍል ውስጥ የሚስተት ሲሆን ያገር አንድነትን ለማጣናከር ትኩረት ይሰጣል ተብሏል። የመምህራንን የኑሮ ደረጃ ለማሻሻል የትምህርት ጥራትን ለማስጠበቅ ቁልፍ መሆኑም ተነግሯል። የከፍተኛ ትምህርት የመጀመሪያ ዲግሪ ፕሮግራም ወደ 4 አመት ከፍ እንደሚል የተጠቀሰ ሲሆን ተማሪዎቹ በመጀመሪያ አመት የማህበራዊ ሳይንስ ትምህርቶችን እንዲወስዱ እንዲሁም በመጨረሻ አመት የማህበራዊ አገልግሎት እንዲሰጡ ይደረጋል ተብሏል። የኡጋንዳው የፕሬዝዳንት ተቃዋሚ በመሆን በሚታወቀው ታዋቂ ዘፋኝና ሌሎች በጸጥታ ኃይሎች የተያዙ የምክር ቤት አባላት እንዲፈቱ ሰኞ ነሐሴ 14 ቀን በኡጋንዳ ዋና ከተማ በካምፓላ ከፍተኛ ተቃውሞ ሰልፍ ሲካሄዱ በነበሩ ሰዎች ላይ ፖሊሶች የሚያስለቀስ ጋዝና እንዲሁም ጥይት በመተኮስ ሰልፉን ለመበተን በወሰዱት እርምጃ አንድ ሰው የገደሉ መሆናቸውና ከመቶ በላይ ሰዎችን ያሰሩ መሆኑ ተነግሯል። ካለፈው ሳምንት ጀምሮ በኡጋንዳ በርካታ የምክር ቤት አባላት በቁጥጥር ስር የዋሉ ሲሆን በእስር ቤት ግብረ ስየል ተካሂዶባቸዋል ተብሏል። የሃይማኖት ድርጅቶችና የውጭ ሀገር መንግስታት በሰጡት መግለጫ ህገ መንግስቱና የዜጎች የሰብአዊ መብት እንዲከበር ጥሪ አስተላልፈዋል። በመጨረሻም በኮንጎ እስካሁን ድረስ 55 ሰዎች በኢቦላ በሽታ ሳይሞቱ እንዳልቀሩ ተገምቷል። ከነዚህም ውስጥ 28 በኢቦላ በሽታ መሞታቸው የተረጋገጠ ሲሆን ሌሎች አሟሟት እየተመረመረ መሆኑም ተነግሯል። በሰሜናዊ ኪቮ ግዛት የተቋቋሙት ሁለት የህክምና ጣቢያዎች አገልግሎት ችሎታቸው በላይ እየሰሩ በመሆኑ በአካባቢው አንድ ሌላ የጤና ማዕከል እየተቋቋመ መሆኑ ተነግሯል። የጤና ባለሙያዎች ከ1500 በላይ የሚሆኑ በበሽታው ሊያገኛቸው ይችላሉ የተባሉ ሰዎችን እየተከታተሉ ሲሆን አካባቢው የጸጥታ ችግር ስላለበት እንደ ልብ ለመቆጣጠር አስቸጋሪ ነው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። በማስከተል የምናሰማው ጽሑፍ ለመጀመሪያ ጊዜ በፍኖተ ዲሞክራሲ የቀረበው ከአራት ዓመታት በፊት ነበር።
የማይፈርስ ምሽግ የማይወድቅ ጨቋኝ አገዛዝ የለም። የፖለቲካ ንቃትና ግንዛቤ በደከመበት ሁኔታ በርካታ ሰዎች በስልጣን ተቀምጠው ማን ሊነካኝ የሚለውን ግብዝ አገዛዝ እውነትም ሁሉን አሸናፊ ይመስላቸዋል። ጡንቻውን በግድያና በአፈና ሲያሳያቸው እውነትም ማን ሊበግረው በሚል አስተሳሰብ ተስፋ ይቆርጣሉ። ከዚህ ላይ ደግሞ ታጋይነን የሚሉት ኃይላቸውን አስተባብረው በግልጽ ዓላማና ስልት መታገል እንዳቃታቸው ድምርስ በርስ እየተነካከሱ እየተፋጁ ትግሉን ሲጎዱ የተመለከተ ሁሉ ቀቢጸ ተስፋ ቢያድርበት ሊያስደንቅ አይችል ይሆናል። ዋናው የችግሩን ብርት ግን ወያኔ ወድቃል ሁሉም ምሽጎች ይፈርሳሉ በሚለው ሐቅ ላይ ሙሉ እምነት አለመኖሩ ነው። ወያኔ ወደ ውድቀቱ እየሮጠ ነው የሚለው ሐቅ የማያምኑ ብዙ ናቸው። አይፈረድባቸው ወደቀ ሲባል አመታት አልፏልና። ነገር ግን ያገዛዝ ውድቀት ቅርበት ምልክቶች ብዙ ናቸው። በዘመነ ኃይለ ሥላሴ ኢህአፓ ሲመሰረት ህዝቡ ንጉሱን ያመልካል ይፈራል ይወዳልምና በከንቱ አትድከሙ ያሉ ጥቂቶች አልነበሩ። ግን የህዝቡና የሀገሪቱን ተጨባጭ ሁኔታ የተገነዘቡ የሀገሪቷ ዜጎችና ታጋዮች አገዛዙ ወዳቂ ነው ብለው ባደረጉት የመደራጀት ትግልና የመታገል ጥረት ስርዓቱ በህዝባዊ የካቲት 66 አብዮት ሊንኮታኮት ችሏል። ግልግል በዚህ አብዮትም ሴቱ ወንዱ ወጣት ሽማግሌው እስላም ክርስቲያኑ አማኙ ሁሉ በጋራ መሰለፉ ለቀጣይና ለነገ ትግሎች ሁሉ አርያ ሆኖ ይገኛል። ያን የአብዮት ወቅትና የዚያን ትውልድ ወኔና ጀብድ መድገሙ አቃተንና ዛሬ የተመረጠ የሚመስለው መንገድ ያንን መስዋዕት የከፈለን ትውልድ ማውገዝ ማክቸልቸልና የፈሰው እንደማራከስ ሆኖ ህሊናችንን ያጠቃል። ዛሬ ጥራዝ ነጠቁ ሁሉ ይቻላል የሚለው መፈክር ያን ይቻላል ማለት ድፍረትና ህይወትን ሊያስጠቃ የሚችል በነበረበት በዚያን ትውልድ ተስተጋባና መስዋዕትነትም የተከፈለበት ነበር። ባዶ ቃል አልነበረም። መሮጥ ይቻላል ከጨቋኝ ጫማ ስር ወድቆ መኖር መጠቀም ይቻላል ማለትም አልነበረም። የወያኔ መውደቅ ታሪካዊ ህግ ነው። ወደዱም ጠሉም ተፈራገጡም ገደሉም ቀናቸው መጥቷልና ይወድቃሉ። ማንም አድናቸው ተንኮል ሰራ ብልጠትና አፍናም መጨረሻቸውን አይለውጠው። ይህ ውድቀት ግን በተወሰነም ደረጃ ቢሆን አላስፈላጊ ደም መፋሰስም እንዳይከሰት ኮዲው ጥንቃቄ የሚያስፈልገው መሆኑ ደግሞ ግልጽ ነው። ቅራኔዎች ተካረዋልና የክልል አንድ ተወላጅ በጥቅሉ የወያኔ አጃቢና ተጠቃሚ ናቸው የሚለው ድምዳሜ የተስፋፋ ነውና የወያኔ አገዛዝ ሌሎችን እየመነጠረ ከቀያቸው ሁሉ እያፈናቀለ ነውና ከጎንደርና ወሎ የሰረቀውን መሬት የትግራይ ብሎ ለራሱ እየበዘበዘ ነውና የቀሪው ህዝብ ምሬት ቁጭትና ንዴት በቀል ፍለጋ በቀላሉ የሚታይ አይደለም። ግን ስልጣን ሲያዝና ቤተ መንግስት ተብየው ሲገባ አይን ሸውረሪልና ከራስን ብርታ ርቆ ማየት አዳጋች መሆኑ ታሪክ አሳይቶናል። የተለወጠ የለም። ወያኔ ቀውሱ ሲበዛና ወንጀሉ ሲበራከት አደብገጂ ሳይሆን በወንጀሉ ገፊ ሆኖ ይገኛል። ወያኔ መቼም ቢሆን ከስተቱ የሚማር የሚጸጸትና ህዝብንም ማረኝ የሚል ቡድን አይደለም። ለዚህ ምክንያቱ አንድም ህዝብን መናቁ ሲሆን በሌላ በኩል ደግሞ በጎጠኝነት መስከሩ ነው። መለስ ተባለ ስብሃት ኢትዮጵያን አምሮ ይጠላሉ። አማራው የባሰ ጠላታቸው ነው። ሀገራቸው ሌላ ነው። ተለጣፊ ይፈልጋሉ እንጂ ሌላ እይታ ወይም ግምት የላቸውም። ሞኞች ኃይለ ማርያም ተብየው እውነትም ስልጣን ያለው ጠቅላይ ሚኒስትር የሆነ መስሏቸው ይሞኛሉ። የነስባትና በረከት መጋዣ መሆኑንም ይዘነጋሉ። ዛሬም ሆነ ካልጣልናቸው ነገም ስልጣን በወያኔ ቡድን እጅ ነው። ሌላው ሁሉ አጃቢ ተለጣፊና አልፎም ቅጥረኛ ነው። ይህ 23 ዓመት ሙሉ ያለፍነውና በጣም የከበደን የመረን ሐቅ ነው። መጠጣት የነበረብንና ያለብን ሬት ገና ያላሻረን መድኃኒት ምክንያቱም ተጨባጭ ሁኔታውን በሚገባ ተረድተን መደረግ ያለበትን መፈጸም ገና አልቻልንምና ይህን ድክመታችንን በተመለከተ ደግመን ደጋግመን ብዙ ብለናልና አሁንም በጉንጫ አልፋ ስምሪት መግባቱን የሚጠቅመን አይሆንም። ወያኔ ይወድቃል ብሎ ማመንና ይህንንም እውን ለማድረግ የሚፈለገውን መስዋዕትነትን መክፈል ዝግጁ መሆን አለበት ማለት ነው። ዋናው ቁም ነገሩ የማይፈርስ ምሽግ የለም። ሊያፈርስ የተነሳ የተነሱ ቆራጦች ካሉ፣ ለጠላት ቅንጣትም ምረት አይኖርም የሚሉ ካሉ፣ ይህ አልሆን ብሎ ግን ከወያኔ መንጋ ጋር ለመደራደር ሸብረብ ካየለ፣ የዘረኛውን ወያኔ ገዥነት ከተቀበለ እንንበርከክ የሚሉ ከብዙ ለኮንዶሚኒየም ቤትና ለመሬት ምሪት ያውም ከዜጎች የተቀማ መሬት ሩጫው ከበዛ፣ ሆድ ሀገርን ከቀደመ ሀገራችን ኢትዮጵያ ህልውናዋ ለከፋ አደጋ ይጋለጣል። ሁሉም ዜጋ የሚያውቀው ሀቅ ደግሞ በወሳኝ ወቅት ዜጎች ሸብረክ እያሉ ሀገርን ጎድተው ጠላትን ጠቅመው ያደረሱት ጉዳት ከባድ መሆኑ ነው። የጣሊያን ጊዜ ባንዳዎችና ዘመናዊ ባንዳዎች በታኞችና ከፋፋዎች የሚጠቀሱ ናቸው። ባልኖሩ ደስ ባለን ግን እንደ ተምችና አንበጣ ሲፈሉ ደግሞ ልናስወግዳቸው መታገል የግድ የሆነ ጊዜም ጉልበትም ጠያቂ ሆኖብናል። በዚህ በዚያ ፍልቅልቅ እያለ ያለው የህዝብ ትግል ገና አይረው ድን ሊነጥቅ አልደረሰም። መለዮ ለባሹ ለውጥ ያመጣል ሲሉ የነበሩ አይነቶች ዛሬ ደግሞ ዘረኛው የውያኔ ስርዓት በውስጡ ለውጥ አካሂዷል፣ ከውያኔ ውጪ ጠቅላይ ሚኒስትር ሾሟል፣ ስለዚህ ለውጥ እየመጣ ነው ብለው ይለፈፋሉ። ሰሚ አላጡም እና ተስፋቸው ብዙ ነው። የክፍፍል ተልኳቸውም ደካም አይደለም እና ብዙ ሀገር ወዳ ድርጅቶችን አጥቅተውና አስጠቅተው ክፍፍልን አስፍነዋል። ግባቸው በፈለጉት ደረጃም ባይሆን እየተሳካ ነውና በጋዜጣቸውና ስብሰባቸውም ሳይቀር እየፈነደቁ ናቸው። የአጭር ጊዜ ራስ ማታለያ ፍንደቃ ነው ይብላል ለነሱ። ቅጥረኞቻቸው እየተጋለጡ ናቸው። በታኞቻቸው ተልኳቸው ታውቆ እየከሸፉ ናቸው። ውስጣዊ ቅራናቸው እየሰፋ እንጂ እየጠበበ አይደለም። ሆኖም ግን ስንቱን ዜጋ የጨረሰው ወያኔ፣ ሀገራችንን የሸነሸነው ወያኔ፣ በብሔረሰብ ጥላቻ ስንቱን የገደለውና ያፈናቀለው ወያኔ፣ ጎንደር ወሎን የትግራይ መሬት ብሎ የዘረፈው ወያኔ፣ ለመሬታችንን ለሱዳን የሰጠው ወያኔ፣ ለመሬታችንን ለቻይና ህንድና አረቦች የቸበቸበውና አርሶ አደሮችን ያፈናቀለው ወያኔ፣ ስንቱን የፖለቲካ እስረኞች ደብዛ ያጠፋ የደደቢት ውላች የነ ፕሮፌሰር አስራት አሰፋ ማሩ ተስፋይና ሌሎችንም ገዳይ ወያኔ፣ የኦጋዴን ጋምቤላና ሌላውንም ህዝብ ጨፍጫፊ ቡድን፣ ስንቱን ጋዜጠኛ ተቋሚ ለቃሊቲና ዝዋ ያበቃ አፋኝ አገዛዝ፣ መሰረታዊና የእምነት መብታችን ተጣሰ ያሉትን ያሳደደና ያጠቃ ቡድን ማለትም ጸረ ኢትዮጵያ የሆነው አገዛዝ በምንም ታምር ከቶምና መቼም የሚለወጥ አይደለምና ከዚህ ዘርና ጥርቅም ጋር መቻቻልን፣ መታረቅን፣ ማቀንቀን በተጨባጭ ኢትዮጵያን ማጋለጥና መካድ ነው። ይህ ለሁሉም ዜጋ ግልጽ ሊሆን ይገባል። ቢከብድም መቀበል የሚገባን ሀገር አድን ሀቅ ነው። የሀቅ ቋት ሆኖ የባጀው የኢሃፓ ልሳን ዲሞክራሲያ ድሮድሮ ሲጽፍ የሚከተለውን ብሎ ነበር። የዲሞክራሲ ለዛ የሚታወቀው ቃናው የሚጣፍጠው በስማ በለው ሳይሆን በቀጥታ ከህዝብ አንደበት ሲወጣ ከስትንፋሱ ጋር ሲዋሃድ ነው። በአፈሙዝ ኃይል የአገር አንድነት፣ በመዋቀር ስፋት የኢኮኖሚ እድገት፣ በዲስኩር ብዛት የፖለቲካ ንቃት አመጣለሁ ብሎ በሚጓዝበት አብዮታዊ ሳይሆን እቡይ ሂደት ከድቀት ወደ ድቀት እርምጃውን እያፋጠነ ይተረተራል። የአገር አንድነት የህዝባችንን ዲሞክራሲያዊና ሰብአዊ መብት ከማክበር ይሰርጻል። ከዚህ ውጪ ዘላቂ መፍትሄ ሊገኝለት አይችልም። ነበር ዋጋ የለውም ሰሚ ባልነበረበትና አሁንም በሌለበት። ግን ሐቁ መነገሩ ደግሞ የግድና አስፈላጊ ነው፣ የሚክዱ ስለበዙ ማለት ነው። ዛሬ ማን ያወራ ያልነበረ ሁኔታ ሰፍኗልና ደግሞ መናገሩ የግድ ይሆናል። በአፍ ይቻላል እየተባለ አባባሉ ቄንጥ ሆኗልና በልቡ ግን አንችለውም ሰፍኖ ብኩን አገዛዝ አይደፈር ይመስሎ ባሽቶብናል፣ ጨፍሮብናል። ይህን ሁኔታ ለአንዴም ለሁሌም ማስወገዱ የኛ ግዴታም ችሎታም ነው። ምሽግ ይፈርሳል፣ ወያኔም ይሸነፋል። ልናምነው የሚገባው ሐቅ ይህ ነው።
የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ። ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን፣ በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቆኞች ገዥነት መከተል አመጪ የሚሆነው ደግሞ ተላላይ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተወለደ። ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። ያገራችንን ብቻ ሳይሆን ያጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ይደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። ያገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቃጡ፣ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ ይያለ ይቻልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ለናልፈው የምንችል አይደለም ታሪክን አንረሳም ዳግም እንዳንረግ ዳግም እንዳንሳሳት ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው ክፍል 2 በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ንጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን አማራ ኢትዮጵያ ቀኝ ገስቶናል እኛ ፓስታ በሊታ ስልጣን ህዝብ ነን አማራ ኢትዮጵያኖች ኋላቀር ህዝቦች ናቸው ንጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይሄ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻቢያው አዲሱ ሹም ለመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተከለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰውትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎችን ቅስቀሳ ያዋላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን አረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትወርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷና ጨምጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አላንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህና አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም በእንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢሕአፓን የአማራትም ክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ተሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 3 መድበስበስና መዘንጋት የሌለባቸው ሀቆች ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ተሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ፍልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙሩም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቀጽበት አማኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው? ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸው መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። حقو ينگر كتبالم اندك هاديو چننا مافرع انجاوچ يتاسرونا يتاسك ايو بوادو چاچنن رستننا سان ناس فتا اسر بيتوش بادو سايكرو ودگ جوچ اماسر لمودق مچيم عيدا دانم كهلينا چن كأمنتا چن كقال كيدانا چن لهزب كقبانو كقال غار تطالتن تاريكا چنن اناقو ششم وردتن اناستنا قدم ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሉም ሀገራድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 አመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሪጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የውያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተንኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረዝብ ውያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለ ያለው ይያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን የሚገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 አመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና ባሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማሪያ ቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።
I'm not the one who's got the power.